የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ መስከረም 30/2012 ዓመተ ምህረት ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዘንድሮው የኖቤል ሰላም ሽልማት አሸናፊ መሆናቸው ተነግሯል።
Thank you very much. I'm so humbled and thrilled when I just heard the news. Thank you very much. It is a prize given to Africa.
በጣም ነው የማመሰግነው። ዜናውን ስሰማ ከፍተኛ ክብር ተሰምቶኛል። በደስታም ተነጫለሁ። በጣም አመሰግናለሁ። ይህ ለአፍሪካ ብሎም ለኢትዮጵያ የተሰጠ ነው። አሸናፊነታቸው ከታወጀ በኋላ ጠቅላይ ሚኒስትር አብይ ከኖቤል ኮሚቴ ጸሐፊ ኦላቭ ጆስታልድ ጋር ካደረጉት አጭር የስልክ ንግግር የተወሰደ ነው። ሽልማቱ ያለውን አንድምታ የሚያስቃኙ የተለያዩ ወገኖችን እይታ ያካተቱ ዘገባዎችን በተከታታይ እናስደምጣችኋለን። ሌሎች መሰናዶችና የሙዚቃ ምርጫ ማይዘነጉም። የዛሬ ምሽት መርሃ ግብር አስተናባሪ ሀብታሙ ስዩም ነኝ። ኤደን በቀለ ከአጫጭር ዜናዎች ጋር አብራኛለች። ወደ ዜናዎቹ እናቅና።
ከዜናዎቹ ጋር ወደ እናንተ መጥቻለሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዘንድሮ የኖቤል የሰላም ሽልማት አሸናፊ መሆናቸው ተነገረ። መቀመጫውን ኖርዌይ ኦስሎ ያደረገው ሸላሚ ድርጅት እንዳስታወቀው ጠቅላይ ሚኒስትር አብይ መቶኛው የኖቤል ሰላም ሽልማት እንዲገባቸው የወሰነው ሰላምና ዓለም አቀፍ ትብብር ለማስፈን ያበረከቱትን ጥረት በተለይም ደግሞ ከጎረቤት ሀገር ኤርትራ ጋር የነበረውን የድንበር ግጭት ለመፍታት በወሰዱት ወሳኝ ተነሳሽነት እንደሆነ አስታውቋል። ከጠቅላይ ሚኒስትር አብይ አህመድ ጋር ለመፎካከር በእጩነት የቀረቡት ሰዎችን ማንነት ድርጅቱ አላስታወቀም። ይሄ ሆነበት ምክንያት በድርጅቱ አሰራር መሰረት ለ50 አመታት ያክል የውጭዎቹን ማንነት በሚስጥር እንዲያዝ ስለተደነገገ ነው። ሆኖም ኦፊሴላዊ ያልሆኑ ግምቶችን ያጣቀሱ የጤና ተቋማት፣ የአካባቢ ጥበቃ ተሟጋቿ ግሬታ ተምበርግ፣ የሆንግ ኮንግ ለውጥ አራማጆችና ኢልዋድ ኢልማንን የመሰሉ የሰብአዊ መብትና የሰላም አቀንቃኞችን ግምት ተሰጥቷቸው ነበር። ሳውዲ አረቢያ ጠረፍ ቀይ ባህር ላይ ነዳጅ ጫኝ መርከባችን በሁለት ሚሳኤሎች ተመቷል ሲሉ የኢራን ባለስልጣናት ገለጹ። ሳቢቲ የሚባለው የነዳጅ መርከብ የተመታው ከሳውዲ የወደብ ከተማ ከጅዳ 130 ኪሎ ሜትር ርቀት ላይ እንደሆነ የኢራን ብሔራዊ የነዳጅ ኩባንያ ጠቅሶ ብሔራዊ የኢራን መንግስት የዜና ወኪል ዘግቧል። ኢራን ጥቃቱን ያደረሰ ብላ ማንን እንደምትጠረጥር ዜናው አልገለጸም። በኢራንና በዩናይትድ ስቴትስ መካከል በቅርብ ወራት ውጥረቱ እየተባባሰ ከመጣ ወዲህ በክልሉ ይህ ሁለተኛው ክስተት መሆኑ ነው። ሳውዲ አረቢያ ደረሰ ለተባለው ጥቃት እስካሁን አስተያየት አልሰጠችም። ቱርክ ሰሜን ምስራቃዊ ሶሪያ ድንበር መዝለቋ ከህግ አግባብ ውጪ እንዳይሆን ራሷን እንድትቆጣጠር የሰሜን አትላንቲክ ሀገሮች ድርጅት ኔቶ አሳሰበ። የኔቶ ዋና ጸሐፊ የንስ ስቶልተንበርግ ከሶሪያ ኩርድ ተዋጊዎች በኩል የጸጥታ ስጋት እንዳለባት እንደሚገነዘቡ አመልክተው፣ ይሁን እንጂ አሁን የከፈተችው ጥቃት በእስላማዊ መንግስት ቡድን ላይ የተገኙትን ድሎች አደጋ ላይ ሊጥሉ እንደሚችሉ አስጠንቅቀዋል። ስቶልተንበርግ ይህን ያሳሰቡት ዛሬ ኢስታንቡል ውስጥ ከቱርክ የውጭ ጉዳይ ሚኒስትር መብሉት ካቡሶግሉ ጋር ሆነው ባደረጉት ጋዜጣዊ ጉባኤ ላይ ነው። የቱርኩ የውጭ ጉዳይ ሚኒስትር ሀገራችን የተደቀነባት አደጋ ከኔቶ በኩል ድጋፍ ትጠብቃለች ብሏል። አድማጮች፣ ለሰዓቱ ያዝኩላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ።
ኤደንን ለዜናው አመሰግናለሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ነው እየተላለፈ ያለ። ሀብታሙ ስዩም አብሬያችሁ አመሻለሁ። አሁን ወደ ቀዳሚው ዘገባ እንሻገራለን። ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አሸናፊ ሆነዋል። የኖርዌይ የኖቤል ሽልማት ኮሚቴ አሸናፊነታቸውን ይፋ ባደረገበት መግለጫ ጠቅላይ ሚኒስትር አብይ አህመድ ለሰላምና ለዓለም አቀፍ ትብብር ላደረጉት ከፍተኛ ጥረት የሽልማቱ አሸናፊ መሆናቸውን አብስሯል። 5 አባላት ያሉት የኖርዌይ የኖቤል ሽልማት ሰጪ ኮሚቴ ሰብሳቢ በርቲ ረኤስ አንደርሰን ጠቅላይ ሚኒስትር አብይ ሽልማቱን አሸናፊ መሆናቸውን ሲያበስሩ፣ አብይ አህመድ በኢትዮጵያና በኤርትራ መካከል ለ20 ዓመታት የነበረውን የድንበር ይገባኛል ውዝግብና አለመግባባት ስልጣን በያዙ በወራት ጊዜ ውስጥ በመፍታት ሰላም አምጥተዋል። በሁለቱ ሀገሮች መካከል ያለውን ቁርሾን በመፍታት ለርቅና ለሰላም በማብቃታቸው የዘንድሮው የ2012 ኖቤል የሰላም ሎሬት ሆነው መመረጣቸውን ተናግረዋል። ኤደን ገረመው ስለ ሽልማቱና የተለያዩ ዓለም አቀፍ ተቋማት የሰጧቸውን አስተያየቶች አካታ ተከታዩን ዘገባ አስተናርታለች።
ይህ ኮሚቴ ጠቅላይ ሚኒስትር አብይን ለሽልማት ያበቋቸውን በጎ ተግባራት በዘረዘረበት ምዕራፍም አብይ ገና ወደ ስልጣን መመጡበት በመጀመሪያው 100 የስልጣን ቀናት በሀገሪቱ ላይ ተጥሎ የነበረውን አስቸኳይ ጊዜ አዋጅ እንዲነሳ አድርገዋል። በሺዎች የሚቆጠሩ የፖለቲካ እስረኞች ተፈቷል። በመገናኛ ብዙሃን ላይ ተጥሎ የነበረው ቅድመ ምርመራ እንዲቀር ተደርጓል። በውጭ ሀገር የነበሩ የተቃዋሚ ፓርቲ ቡድኖች ወደ ሀገር ውስጥ ገብተው በሰላማዊ መንገድ የሚሰሩበትን ሁኔታ አመቻችተዋል። በሙስና ሲጠረጠሩ የነበሩ የወታደራዊ አመራሮችና ባለስልጣናቶች ከስልጣን እንዲነሱ አድርገዋል። እንዲሁም የሴቶች የፖለቲካ ተሳትፎ እንዲጨምር አድርገዋል ይላል። በሽልማቱ ስነ ስርዓት ላይ እንደታየው ጠቅላይ ሚኒስትር ዶክተር አብይ አህመድ ኦስሎ ከሚገኘው የኖቤል ሽልማት ቢሮ ከኮሚቴው ጸሐፊ ስልክ ተደውሎ ማሸነፋቸው በተነገራቸው ወቅት በምላሹ ደስታቸውን ገልጸዋል።
Yes, hello, Mr. Prime Minister. This is Mr. Mjolstad speaking. I am the Secretary of the Norwegian Nobel Committee and calling from Oslo. I want to congratulate you with receiving this year's Nobel Peace Prize.
Thank you very much. I'm so humbled and thrilled when I just heard the news. Thank you very much. It is...
በጣም ነው የማመሰግነው። ዜናውን ስሰማ ከፍተኛ ክብር ተሰምቶኛል። በደስታም ተነጫለሁ። በጣም አመሰግናለሁ። ይህ ለአፍሪካ ብሎም ለኢትዮጵያ የተሰጠ ነው። ሌሎች የአፍሪካ መሪዎችም በአህጉራችን ላይ ሰላም ለማስፈን በትጋት እንደሚሰሩ ይታየኛል። በጣም አመሰግናለሁ። በጣም ተደስቻለሁ። ደግሞም በዜናው ተደምሚያለሁ።
ኖቤል ሽልማት ኮሚቴው ጠቅላይ ሚኒስትር አብይ በሀገሪቱ ጠንካራ ዴሞክራሲ እንዲሰፍን ለሚሰሩት ስራም እውቅና ሰጥቷል። የበለጠ ደግሞ በኢትዮጵያና በኤርትራ የተካሄደው የሰላም ስምምነት ለሁለቱም ሀገሮች በጎ ለውጥን አስገኝቷል። ጠቅላይ ሚኒስትር አብይ ከዚህ በተጨማሪም በምስራቅና በሰሜን አፍሪካ ሰላምን ለማስፈን ያከናወኑት በጎ ተግባር በጉልህ የሚጠቀስ እንደሆነ ኮሚቴው አጽንኦት ሰጥቷል። የኖቤል የሰላም ሽልማቱ ከዓለም አቀፍ እውቅና በተጨማሪ $900,000 የገንዘብ ሽልማትም አለው። ጠቅላይ ሚኒስትሩ ይህን ሽልማታቸውን በመጪው ታህሳስ ወር ኦስሎ ላይ ተገኝተው ይወስዳሉ ተብሏል። በተያያዘም የዓለም አቀፍ ታዋቂ የሰብአዊ መብት ድርጅት መሪዎች፣ የተለያዩ ሀገራት መሪዎች፣ አምባሳደሮችና ታዋቂ ሰዎች ለጠቅላይ ሚኒስትር አብይ አህመድ የደስታ መግለጫ መልእክት እያስተላለፉ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ብዙ ጊዜ የተስፋ ንፋስ በአፍሪካ እየነፈሰ ነው እላለሁ፣ ለዚህ ደግሞ ዋናው ምክንያቴ አብይ አህመድ ናቸው ብለዋል። አያይዘውም የጠቅላይ ሚኒስትር አብይ አህመድ ራዕይ ኢትዮጵያና ኤርትራ ታሪካዊ ስምምነት ላይ እንዲደርሱ አስችሏቸዋል። ባለፈው ዓመት ደግሞ ይህ ስምምነት ሲፈራረሙ በቦታ ላይ በመኖሬ ክብር ይሰማኛል ሲሉ በመልካም ምኞት መግለጫው ላይ አስፍረዋል። ዋና ጸሐፊ አንቶኒዮ ጉቴሬስ በመልእክታቸው መጨረሻ ይህ አዲስ ምዕራፍ በአካባቢው ደህንነትና መረጋጋትን የሚያሰፍን አዲስ እድሎችን ከፍቶለታል፣ እንዲሁም ጠቅላይ ሚኒስትር አብይ አህመድ በአመራርነታቸው ለሌሎች የአፍሪካ ሀገራት መሪዎችና ከአፍሪካ ውጭ ላሉ መሪዎች ግሩም ምሳሌ መሆን ችለዋል ብለዋል። የኖርዌይ ስደተኞች ካውንስል ኤንሲአር ዋና ጸሐፊ ጃን ኢንግላንድ ለጠቅላይ ሚኒስትር አብይ አህመድ ሽልማት መደሰታቸውን በመግለጫ ልከዋል። ጠቅላይ ሚኒስትር አብይ በሀገሪቱ ሰላም ለማስጠበቅ የሚያደርጉት ጥረትንም አጠንክረው እንዲቀጥሉም በመልእክታቸው አሳስበዋል። ድርጅታችን የኖርዌይ ስደተኞች ካውንስል ኤንሲአር በኢትዮጵያና በኤርትራ ከስደተኞች ጋር ከሚሰሩ ጥቂት ዓለም አቀፍ ድርጅቶች መካከል አንዱ በመሆኑ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በሁለቱ ሀገራት መካከል ያመጡትን ለውጥ የአይን እማኝ ሆነን ለማየት ችለናል። ይህ ለውጥ የመጣው ደግሞ በሁለቱ ሀገራት መካከል የተፈጠረው ግጭትና ቁርሾ ዜጎች ለአመታት በመፈናቀል ከተሰቃዩ በኋላ ነው ብለዋል። ዋና ጸሐፊ ጃን ኢንግላንድ አያይዘውም አሁን የኖቤል የሰላም ሽልማት የተቀበሉት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የተከሰተውን የብሔር ፍጥጫ ቅድሚያ ሰጥተው በማስተካከል በህዝቦች መካከል ሰላምን ለማምጣት መስራት አለባቸው ብለዋል። የዛሬው ሽልማት የዶክተር አብይ አህመድ ብቻ ሳይሆን የመላው ኢትዮጵያ ነው ያሉት ጃን ኢንግላንድ ጠቅላይ ሚኒስትር አብይ አህመድ ሽልማት ያሰጣቸውን በጎ ተግባር አጠናክረው ቀጥለው በሀገሪቱ የተከሰተውን የብሔር ውጥረት በማርገብ የተፈናቀሉ ሰዎችን ወደ ቦታቸው እንዲመለሱ እንደሚያደርጉ ተስፋ እንዳላቸው ጠቁመዋል። በተጨማሪም ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል መግለጫ አውጥቷል። የድርጅቱ የአፍሪካ ቀንድ አጥኚ አቶ ፍሳህ ተክሌ ለአሜሪካ ድምጽ መግለጫውን በተመለከተ ማብራሪያ ሰጥተዋል።
እንግዲህ ዛሬ ያወጣነው መግለጫ እንደሚያመለክተው የሰጠው የኖቤል ሽልማት ለጠቅላይ ሚኒስትር አብይ አህመድ ተገቢ ነው። በተለይ ከስልጣን ላይ ከወጡ ጊዜ ጀምሮ የተለያዩ የማሻሻያ እርምጃዎችን ወስደዋል። በተለይ ሰብአዊ መብትን በተመለከተ እስረኞች ተለቀዋል፣ ህጎች ተሻሽለዋል፣ የተወሰኑ ህጎች ለማ ለማስተካከል መንገድ ተጀምሯል። በተለይ ከኤርትራና ጋር ያለው ድንበር አለመግባባት እንዲፈታ ሆኗል። በሱዳን ሰላም እንዲመጣ እንደዚሁ ውጥረት ከፍተኛ አስተዋጽኦ ነበራቸው። እስከዚህ አንጻር ተገቢ ነው ልናለን። በተለይ ኢትዮጵያ ውስጥ ከሰብአዊ መብት አንጻር ያሉት ችግሮች ሙሉ ለሙሉ ካለመቀረፋቸው አንጻር ይህ ሽልማት የበለጠ ያተጋቸዋል ብለን ነው የምናምነው። ከዚህ ቀደም ከጠቅላይ ሚኒስትር አለት መምጣት በፊት ጸረ ሽብር አዋጁ ብዙ የፖለቲካ ተቃዋሚዎችንም አክቲቪስቶች የሚባሉትን ጸሐፊዎችን፣ ጋዜጠኞችን ጸጥ ለማስባል እና ለማሰር መንግስት የሚጠቀምበት በጣም አመቺ የሆነ ህግ ነበረ። ብዙ ችግር ያለበት ህግ ነው። ሰላማዊ የሆኑ እንቅስቃሴዎችን ሁሉን ሽብር የሚቆጥር ህግ ነው እና ከዛ በኋላ ያንን ህግ ለማስተካከል እርምጃ ተጀምሮ የመጨረሻው ድራፍት ወይም ረቂቅ ህግ በፓርላማ ነው የሚገኘው። በዚህ ወቅት ግን በተለይ ከሰኔ ጀምሮ ብዙ ሰዎች በዚሁ ባልተስተካከለው የሽብር አዋጅ መሰረት ተይዘው ለወራት አሁንም ክስ ሳይመሰረትባቸው ነው ጉዳያቸው እየታየ ያለው። ብዙዎቹ ተቃዋሚዎች፣ ጋዜጠኞች፣ አንዳንዶቹ መጽሐፍ የጻፉ ሰዎች ናቸው በዚህ ህግ ታርጌት የተደረጉት። ስለዚህ አሁን የሚያሰጋን ነገር ምንድን ነው? ወደ በኋላ የመመለስ ነገር እንዳይኖረው፣ በተለይ ደግሞ ይሄ ሰብአዊ መብትን በመጣስ የሚታወቅ ህግ ተመልሶ መጥቶ ሳነሳነት የመደራጀት የመሰብሰብ መብቶች በጣም አስፈላጊ ስለሚሆኑ የዚህ የጸረ ሽብር አዋጁ ደግሞ በእነዚህ ጉዳዮች ላይ ከፍተኛ ተጽዕኖ የሚፈጥር በመሆኑ ቅድሚያ ተሰጥቶት ለሽብር አዋጁ ማስተካከያ እንዲደረግለትና አላግባብ በዚህ ህግ የተከሰሱ ሰዎችን በአስቸኳይ እንዲፈቱ በዚህ አጋጣሚ ለመጠየቅ ሞክራል።
አምነስቲ ኢንተርናሽናል በተለያዩ ቦታዎች እየታዩ ያሉ የብሔር ግጭቶችን ለመቅረፍ መንግስት ቅድመ መከላከል ስራ መስራት እንዳለበት በመግለጫው አሳስቧል።
እነዚህ ጥቃቶች በተለያዩ ቦታዎች ይታያሉ። በአማራ ክልል፣ በኦሮሚያ ክልል፣ በደቡብ ክልል ያው እነዚህ ግጭቶች አሉ። የተወሰኑትም ሃይማኖት ጋር የሚገናኙ ነገሮች አሉ። በዚህ ውስጥ እንግዲህ የመንግስት ኃላፊነት የሚሆነው ግጭቶችን ቀድሞ መተንተን እና የከፋ ጉዳት ከማድረሳቸው በፊት መከላከል ስራ መስራት አለበት። ለምታውቁት በአሁን ህዳር ውስጥ የታሰበ የታቀደ ህዝበ ውሳኔ ፕላን አለ። በሲዳማ እና በደቡብ ክልል ያለውን የክልልና የዞን ግንኙነት በተመለከተ የህዝበ ውሳኔ አለ። በዛ ጊዜ ደግሞ ይህ ጉዳይ እንደዚህ ሊመጣ ይችላል ብለን እናስባለን። ከዛ ደግሞ የግንቦቱ ምርጫ አለ። በእነዚህ ጊዜዎች ሁሉ ይህ ብሔር ተኮር ሃይማኖት ተኮር የሆኑ እንትኖች ሊጨምሩ ይችላሉ። ስለዚህ መንግስት ጉዳዩን ቀድሞ የመከላከል እርምጃ ላይ መውሰድ መቻል አለበት። የሚወስደው እርምጃ ደግሞ ከሰብአዊ መብት ግዴታዎቹ ጋር የሚጠቀሙ መሆን አለበት ለማለት
የጠቅላይ ሚኒስትር አብይ አህመድ መንግስት ከዚህ በፊት በተለያዩ የሰብአዊ መብት ጥሰቶች ላይ የተካፈሉ ተጠርጣሪዎችንም ለህግ የማቅረብ ኃላፊነቱን መወጣት ይገባዋል ሲል አምነስቲ ኢንተርናሽናል አሳስቧል።
በተለይ ከዚህ በፊት የተፈጸሙ ከባድ የሆኑ የመብት ጥሰቶች አሉ። እነዚህ በወንጀል የሚያስጠይቁ ናቸው። ለዛ ኃላፊ የሆኑ ሰዎች እንዲጠየቁ፣ እንዲሁም በየቦታ የሚነሱ ብሔር ተኮር የሆኑ ጥቃቶች እና ግጭቶች እነሱንም ዘላቂ በሆነ መልኩ መፍትሄ እንዲሰጡ እና የጸረ ሽብር አዋጁ ሰዎችን ለማጥቃት፣ ለማሳሰር፣ ገዝቦችን ለማሰር የሚሆነው ህግ አሁን ተመልሶ እንደገና እየመጣ እያየ ነው እና እሱም ቢሆን በዓለም አቀፍ ህግ መሰረት እንደሚስተካከልና በቀድሞ ህግ መሰረት የተያዙ ጉዳዮችም በተገቢ መንገድ እንደሚታዩ ተስፋ እናደርጋለን። በዚህ አጋጣሚ ማለት ነው።
ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። ከዚሁ ጋር በተያያዘ ሌላ ዜና፣ አራተኛ ቀኑን በያዘውና ናይሮቢ ኬንያ ላይ የተካሄደ በሚገኘው የ193 ሀገራት ተወካዮች የተገኙበት የተባበሩት መንግስታት ድርጅት የአካባቢ መርሃ ግብር ዓመታዊ ስብሰባ ጠቅላይ ሚኒስትር አብይ አህመድ የኖቤል ሰላም ሽልማት አሸናፊ መሆናቸው ልዩ የደስታ ስሜት ፈጥረው እንደነበረ ናይሮቢ የሚገኙት የኢትዮጵያ አምባሳደር መለስ ዓለም ለአሜሪካ ድምፅ እንዲህ ተናግረዋል።
የተባበሩት መንግስታት የአካባቢ ፕሮግራም ዓመታዊ ስብሰባውን ናይሮቢ እያደረገ ነው። ዛሬ አራተኛ ቀኑ ነው እና ይሄ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል የሰላም ተሸላሚ መሆናቸው ዜናው እንደተሰማ ስብሰባው በጭብጨባና በእልልታ ነው የተቋረጠው። ለተወሰነ ደቂቃም የልኡካን ቡድኖች ወደ ኢትዮጵያ የልኡካን ቡድን እየመጡ እንኳን ደስ ያላችሁ፣ ይሄ ለኢትዮጵያ የሚገባ ለክቡር ጠቅላይ ሚኒስትሩ ደግሞ የሚመጥን ሽልማት ነው ብለዋል። ከሰዓት በኋላ 8 ሰዓት ስብሰባው በድጋሚ ሲጀመር ኢትዮጵያን በመወከል እኔም ንግግር አድርጌያለሁ። ከኔ በተጨማሪ ደግሞ ኖርዌይ፣ የመንና ሌሎች ሀገሮችም ለኢትዮጵያ እንኳን ደስ ያላችሁ የሚል ነው። በአጠቃላይ ናይሮቢ እየተካሄደ ባለው ስብሰባ ላይ ያሉ አፍሪካውያን ይሄ የኢትዮጵያ ብቻ ሳይሆን የአፍሪካውያንም ድል እንደሆነ ሲናገሩ ነበር። እስካሁን ለሰራችሁት የተሰጠ እውቅና፣ ወደፊት ደግሞ ለምታካሂዱት ኃላፊነት ነው የሰጠናችሁ። ኢትዮጵያ በአፍሪካ ቀን ሰላምና መረጋጋት ላይ ቁልፍ ሚና እንዳለት፣ የመሪነት ሚና እንደመጫወት እንዳለባት የተሰጠ ኃላፊነት ነው ሲሉ አድምጫቸዋለሁ። በጣም ትልቅ ስሜት እየፈጠረ ነው። ከዛ በኋላ የብዙ ሀገሮችን ተወካዮች፣ ሚኒስትሮች የደስታ መግለጫ እዚህ ናይሮቢ እየተቀበልን ነው። አጋጣሚ ሆኖ የተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራም አመታዊ ስብሰባውን እያካሄደ ነው እና 193 ሀገሮች ተወካዮች ናቸው ናይሮቢ ላይ ያሉት። ሁሉም ባላቸው አጋጣሚ ለኢትዮጵያ የሚገባት ነው፣ አንደኛ ከኤርትራ ጋር ለፈጠርነው ሰላም፣ ደቡብ ሱዳን ሰላም እንዲመጣ ላደረግነው ውጤት፣ ደቡብ ሱዳን ሰላም እንዲመጣ እያደረግነው ላለው አስተዋጽኦ፣ እንዲሁም በሀገር ውስጥ ኢትዮጵያ ውስጥ የሰላም የህብረትና አንድነት መንፈስ እንዲኖር ክቡር ጠቅላይ ሚኒስትሩ እያደረጉ ላለው ጥረት የተሰጠ እውቅና ነው። ኃላፊነት አለባት ኢትዮጵያ፣ በተለይም አፍሪካውያኖቹ ኢትዮጵያ የምንሳሳላት አገር ናት፣ አይከናት ትልቅ ኃላፊነት አለባት እያሉ ሲናገሩ አድምጫቸዋለሁ።
በኬንያ የኢትዮጵያ አምባሳደር የሆኑትን መለስ አለምን ነው የሰማናቸው። ጠቅላይ ሚኒስትር አብይ አህመድ የዘንድሮው የኖቤል ሰላም ሽልማት አሸናፊ ሆነዋል። ከአፍሪካ 13ኛው ሰው ያደርጋቸዋል። የዓለም አቀፍ ተቋማትን ስሜት ቀደም አድርገን አስደምጠናቸዋል። ለመሆኑ ኢትዮጵያውያን በጉዳዩ ላይ ምን አይነት ስሜት አላቸው? በመላ ኢትዮጵያ የሚገኙ ዘጋቢዎቻችን ከተቀበሏቸው ድምፆች መካከል የተወሰኑትን እንደሚከተለው እናዳምጣለን።
በመጀመሪያ የሰራቸው ስራ በጣም አሪፍ ነው፣ እጅግ ነው መሸለም ይገባዋል። የመጀመሪያ ስራው አሁን ያለው ሁኔታ ላይ በዚህ በአማራ ክልል ላይ ያለን ሂደት ለማስተካከል ከክልሉ መንግስት ጋር ሆኖ ያለን እኒን አሸባሪ የዞሩ አማራ ክልል ለማጥፋት የተነሱት እነሱን ማስተካከል አለበት ብዬ ነው እንትን ብለው ከመጀመሪያ ህዝብ ሲመርጠው እንደ ተጨበጨበለት ጥሩ ስራውን ውጤታማ አድርጎ መዝለቅ ነው ያለበት ብዬ ነው የምገምተው።
ስሜ ፀሐይነሽ ብርሃኑ እባላለሁ። የምኖረው ባህር ዳር ከተማ ነው። የኖቤል ሽልማቱ በመጀመሪያ ያው የዚህ ሽልማት ባለቤት በመሆናቸው በጣም ደስተኛ ነኝ። መላው ኢትዮጵያ ህዝብም በዚህ አጋጣሚ እንኳን ደስ አላችሁ ማለት እፈልጋለሁ በግሌ። ምክንያቱም ጠቅላይ ሚኒስትር ዶክተር አብይ በተጀመረው የለውጥ ሂደት ውስጥ በተለይ በዋነኛነት የኢትዮ ኤርትራን የሰላም ለረዥም አመት ከ20 አመት በላይ ተቆራርጦ የኖረውን ህዝብ በማገናኘት እንደገናም በአንድ ቀን ውስጥ ደግሞ ብዙ ችግኞች ከ200 ሚሊዮን በላይ ችግኞች በአንድ ቀን ውስጥ እንዲተከል በማድረግ እንዲሁም ሌሎችን በጎ የሚባሉ ተግባሮችን በአንድ አመት ውስጥ በማከናወናቸው በግሌ የኖቤል ሽልማቱ በጣም ይገባቸዋል እላለሁ።
ብዙ የሆነ ለጠቃሚ ነገሮች ሰርቷል፣ በአንድ በኩል ይገባል። በሌላ በኩል ደግሞ ግን ብዙ ችግሮች በሀገር ውስጥ ችግር እየተፈጠረ እነዚያን መፍትሄ መውሰዱ በኩል ትንሽ ዝግመት አለና በዛ በኩል ቅሬታ አለኝ። በበኩል ይገባዋል፣ መገበ ይገባዋል። እንግዲህ ግን ያን የተጋውን የህዝቡን አደራ ተቀብሎ ግን ያንን ጥሩ ሽልማት የተሸለመበትን እንዴት አድርጌ ደግሞ ላጠናከሩ ብሎ የበለጠ የኢትዮጵያን ችግር መፍትሄ መስጠት ከሱ በበለጠ ጥረት ያስፈልገዋል።
ጊዜያቸው ነው ምሰባላለሁ። በጋዜጠኝነትና ኮሚኒኬሽን ትምህርት ክፍል አስተማሪ ነኝ። እንግዲህ ዛሬ በተለያዩ ሚዲያዎች ዶክተር አብይ አህመድ የ2019 የኖብል ፒስ ፕራይዝ እንደተሸለሙ ነው የምንሰማው። እሱ በጣም እንደ አንድ ኢትዮጵያዊ በጣም የሚያስደስተኝ ነው። ቢኮዝ እሱ የአፍሪካን ኢሜጅ የኢትዮጵያን ኢሜጅ ለኢንተርናሽናል ኮሚኒቲ እያስተዋወቀ እና ለሰላም የሚሰራ አካል ለሰላም የሚቆሙ ታጋዮች እዚህም አፍሪካ ውስጥም እንዳሉ ለውጭው ዓለም ስላሳየ በጣም ደስ ብሎኛል። በዚህ ረገድ ግን በእኛ በኢትዮጵያ ሰላም ጋር ተያይዞ የሚነሱ የተለያዩ ችግሮች አሉ። ከተለያዩ ተቃዋሚ ኃይሎች ጋር፣ ከተለያዩ ብሔር ብሔረሰቦች ጋር ግጭቶች ይነሳሉ። አሁን ዶክተር አብይ የተሸለሙት በዋነኛነት እንደተገለጸው ከኤርትሪያ ጋር ያመጡት ስምምነትና በተለይም በኢስት አፍሪካ ያመጡት የፒስ ሪሌሽንሺፕ እንደተገለጸው። ስለዚህ ይሄ ተጽዕኖ ፈጣሪነታቸው ወደ ውስጥ ወደ ኢትዮጵያ በመመልከት በዚህ ተጽዕኖ ፈጣሪነታቸው ኢትዮጵያ ውስጥም ሰላም እንዲኖር፣ ብሔር ብሔረሰቦች በሰላም እንዲኖሩ የተለያዩ ፖለቲካ ፓርቲዎች በሰላም በፍሪደም እንዲንቀሳቀሱ ማድረግና ዲሞክራሲው እንዲያድግ ጉልህ አስተዋጽኦ እንዲያደርጉ በጣም ሳጀስት ማድረግ ፈልጋለሁ።
ስሜ የምስካባ ደምሴ የአምቦ ከተማ ነዋሪ ነኝ። ዛሬ ዶክተር አብይ ኖቤል ሽልማት እንዳገኘ ዛሬ ዜና ላይ ሰማሁት ቀን እና በጣም ነው ደስ ያለኝ። ያው ይገባዋል። ደስተኛ ነኝ። እንዲሁም ሲያንሰው ነው እንዴ አብይ በጣም ብዙ ነገር ነው የሰራው። ያው ከሰላም አንጻር በሰራው እንዱም የሰራው ነው ያለ አልተከፈለው። ብዙ እንጠብቃለን፣ ብዙ ሽልማት ለሱ። ቢያንስ አሁን ባለው በእኛ በአምቦ ኢንቫይሮንመንት ራሱ ለመጣው ሰላም የሶስታውጽ ስላለበት እንደ ሀገርም እንደ ኢትዮጵያም ከኢትዮጵያ ውጪ ለሌሎች ሀገሮችም ብዙ ነገር ስላደረገ ይገባዋል።
ዶክተር አብይ ብቻ ለነም ተሸለመው መላው የኢትዮጵያ ሀገር ህዝብ ነው ተሸለመው። በዚህ በሽልማት ላይ ከፍተኛ ሆነ እንባን ያነቀ ይህ ተደርጎ የማይታወቀው በአገሪታችን ተሽሎ የማይታወቀው ነገር ይህም በመስማቴ በማየቴ በጣም ደስ ነው ያለኝ። የእሱ አድራጎት የእሱ ስራ የነሱ ስራዎች ክንውኖች እስከ ዛሬ ድረስ ታይቶ የማይታወቅ ነገር እያደረገ ነው። አሁን በአገራችን ያለው ሁኔታ አማራውም ከጉራጌ፣ ጉራጌም ከሲዳሞ፣ ሲዳሞም ከወላይታ፣ ወላይታም አንድ የተጋባ አንድ ስለሆነ የኢትዮጵያን አንድነትን አምኖ ወደዛስ ጉዞ እንዲያደርጉ እያንዳንዱ ግለሰብ ማድረግ የሚገባትን ነገር እንዲያደርጉ ወደ ህብረት ወደ ኢትዮጵያዊነት የሚለውን ነገር እየተከተሉ እንዲሄዱ ይጠበቅባቸዋል። የዶክተር አብይ ወይም ሌሎችም ብቻ አይደለም፣ እያንዳንዱ ኢትዮጵያዊ ይሄን ግዴታ መወጣት አለበት። እኔና አንተ አንድ መሆናችን፣ እኔና አንተ ኢትዮጵያዊ መሆናችን አውቀን ተረድተን በዛ መንገድ መሄድ መቻል አለብን።
አብይ አይገባውም ነበር የሽልማት ብሎ የሚያነሱ አሉ።
ይሄን ሐሳብ የሚያቀርብ ራሱን የማያውቅ ሰው ነው ወይም ደግሞ በኢትዮጵያ ሲከናወን የነበረውን ሲካሄድ የነበረውን ሁኔታ አለማወቅ እንጂ እውነት ዶክተር አብይ ይህም ሽልማት ራሱ እንደኔ ሲያንሰው ነው።
ጣቢያው የአሜሪካ ድምፅ ራዲዮ ነው። መሰናዶ ደግሞ ጋቢና ቪኦኤ። አብራችሁን ስለሆናችሁ እናመሰግናለን። አሁን ወደ ሌላ ርዕሰ ጉዳይ እንሻገራለን። በቅርቡ በቻይና ሀገር በተካሄደው የቴክኖሎጂ ውድድር የተሻለ ውጤት ያስመዘገቡ ሶስት ኢትዮጵያን በዘርፉ ስለ ቀጣይ እቅዳቸው ለሙልጌታ ጽባ ነግረውታል። እንደሚከተለው ይደመጣሉ።
ህዋዌ የተባለ የቻይና ኩባንያ ከመላ ዓለም በኔትወርክ ቴክኖሎጂ ባካሄደው ውድድር ሶስት ኢትዮጵያውያን ተሳትፈው ነበር። እነዚህ ኢትዮጵያውያን ከመቀሌ ዩኒቨርሲቲ ባለፈው ክረምት በኮምፒውተር ሳይንስ ኤንድ ኢንጂነሪንግ በዲግሪ የተመረቁ ናቸው። በውድድሩ ከዓለም 17ኛ ደረጃ ከአፍሪካ ደግሞ ሁለተኛ ደረጃ ይዘው አጠናቋል። ከወጣቶቹ አንዱ ያሬድ ወልደ ገብርኤል ይባላል። በውድድሩ ከተለያዩ ሀገራት የመጡ ሰዎች ብዙ ተመክሮ አግኝተናል ይላል።
አብዛኛው እዚህ ስናነበውን ስናውቀው ኮንሴፕቹዋል እናውቀዋለን፣ ግን በሪል ዲቫይሱ እናም ደግሞ በመጥተን እንዴት ዲፕሎይ እንደሚደረግ በሀገሩ ለምሳሌ የሆነ ኢንፍራስትራክቸር ስራልኝ ካለ ዝም ብሎ ኮንሴፕቱ አለ የኔትወርኩ ነገር፣ ግን እንዴት በደንብ እቃውን ተደርጎ ፕራክቲካል የመስራቱ ግን ትንሽ ነበረን። ዛይደን ግን ብዙ የአፍሪካና የኤሽያ በዓለም ሁሉ የተውጣጡ የአውሮፓም ብዙ ሀገሮች ነበሩ። ከ24 ሀገር ያለውን ብዙ እውቀት ያለውን ሰው ስትወዳደር ብዙ ኤክስፐሪንስ ሼር ታደርጋለህ። የእነሱም ጥያቄ የእነሱም የሚሰሩትን በሀገራቸው እንዴት እያሉ እንትን እንደሚሉ ተጠያይቀናል። የኤክስፐሪንስ ሼሪንግ እንትንም ነበረው፣ ዲስከሽን ነበረው። በጣም አሪፍ ኤክስፒሪንስ ነው ያገኘ ነው። በደረጃም ያው አሪፍ ነው፣ በጣም ጥሩ ደረጃ እንትን ያደርግ ነው።
ሌላ በውድድሩ የተሳተፈ ኤልያስ ኪዳነ ማርያም በበኩሉ ህዋዌ የተባለውን የቴክኖሎጂ ኩባንያ ባዘጋጀው ይህ ውድድር ለመሳተፍ ከዩኒቨርሲቲያቸውን ጀምሮ እስከ ሀገር አቀፍ ደረጃ በመወዳደር በማሸነፋቸው መሆኑ ይገልጻል። በቡድን ተጋግዘውም እንደሰሩ ተናግሯል።
ቻይና ሲዘሚለን ምዝመዋለ ድርድር ይፈጠረልን ማለት ነው። ውድድሩ በጣም ደስ ይላል። የስምንት ሰዓት ሙሉ ቀን ፈተና የነበረው ከአራት ሰዓት በኋላ ግማሽ ሰዓት እረፍት ይሰጠናል። ከዛ ተመልሰ አራት ሰዓት እረፍት ይሰጠናል ማለት ነው። ውድድሩ ሰዎቻችን አንድ ቲም ሆነን ሰጠና ማለት ነው።
ያሬድ እንደሚናገረው በቻይና በነበራቸው ቆይታ የሌሎች ሀገራት የቴክኖሎጂ ባለሙያዎች በተሻለ መልኩ በተግባር የታገዘ ስልጠና ስለሚያገኙ የተሻለ ብቃት እንዳላቸው ተገንዝበናል ብሏል።
እኔ ያየሁት ምንድን ነው፣ በተለይም እነዚህ ኤሽያ አካባቢ ያሉትን የእሱን ዲቫይስ የእሱም ካምፓኒ የእሱም ኔትወርክ የቱላት ቱልስ እየተጠቀሙ ነበር እየተጠቀሙ ነው የሚቆዩት። እነሱ ደህና ኤክስፒሪንስ አላቸው። እኛ ምንድን ነው አሁን የጀመርነው ራሱ ፕራክቲካል እንትን የጀመርነው አመት እንኳን አይሞላም ና እሱም ነገር ቀድሞ የሆነ ነገር ስፔሻላይዝ የማድረግ እኛ በትምህርት እንትኑ ራሱ ስናየው ቆይተን ዘግይተን ነው የምንጀምረው ወደ ስፔሲፊክ እንትን የምንገባው ና እሱ ጋር ችግር አለ ብዬ ነው ማስበው። ስለዚህ የሆነ ነገር ለምሳሌ ኔትወርኪንግ ላይ በፕራክቲካል ላይ ትኩረት ማድረግ አለብን። ኮንሴፕቱ እንዳለው ነው። ፕራክቲካል ላይ ደግሞ ትኩረት ማድረግ አለብን። ስለዚህ እነሱ ከሌሎች ሀገር የመጡ የነበሩት ለምሳሌ ከአውሮፓና ኤስያ እናም ማቃቸው የኢራቅ ቱርክም እንትን ነበሩ እና እነሱ ሁሌ ፕራክቲስ እነሱም ዲቫይስ መጠቀም ከጀመሩ ብዙ ጊዜ እንዳረጉ ፕራክቲስ እንደሚያደርጉ ምናምን እኔ ያየሁትና እነሱ ጥሩ ኤክስፒሪንስ ነበራቸው። ከኛ አንዳንድ ሀገሮች የተሻለ ኤክስፒሪንስ ነበራቸው።
ያሬድ እንደሚናገረው በክረምት ከተመረቀ በኋላ አሁን በግል የኔትወርኪንግ ተቋም ላይ እየሰራ መሆኑን ነው። ባለፈው ግንቦት ወር ከእሱ ጋር የተወዳደሩ በተለያዩ ስራዎች ላይ እንደሚገኙ ነው የሚናገረው። ከጓደኞቹ ጋር በመሆን ደግሞ በሰለጠኑት ደህንነቱ የተጠበቀ የኔትወርክ ስራ ለመፈጸም እቅድ አለኝ ይላል።
እንዳየሁት ከሆነ በዚህ በትግራይም ይሁን በኢትዮጵያ አብዛኛው እንትን የኔትወርክ ካምፓኒ ተወሰነ አዲስ አበባ ነው ያለው። እዚህ ብዙም እንትም የለም እና ምንድን ነው ቢኖር አሪፍ ነበር። ለምሳሌ በመቀሌ ዩኒቨርሲቲ ከእንትኑ ከአድሚኒስትሬተሩ ጋር የሆነ ታስክ ይሰጠና እኛም እንሰራ ነበር በአሁኑ ከመመረቃችን በፊት። ግን በስራ እንትን ካልን ግን እቃው እንትኑ በጣም ውድ ነው፣ እቃው በጣም ውድ ነው ዋጋው እና ስለዚህ እኛ እንትን አድርገን መስራት አንችልም። ግን የሆነ አትሊስት የሆነ ነገር ከተመቻቸ በዩኒቨርሲቲም ደረጃውን በሆነ እንትን ግን ለሀገራችን አሪፍ የሆነ ሴኪርድ የሆነ ኔትወርክ መስራት እንችላለን። እሱ ጋር መስራት እንችላለን። ምንም እሱ ጋር ምንም ችግር የለም። ግን አሁን ግን የሆነ መጀመሪያ ስትሆን እንትን የሚያግዝ ትፈልጋለህ። ትንሽ አትሊስት ቦታውን የሚያመቻችል ሰው ካገኘን ግን በደንብ መስራት እንችላለን። አሁንም ዝግጁ ነን፣ እየሰራን እኔም አንዳንድ ስልጠና ምናምን ሰጣለሁ የሆነ ኮሌጅ ምናምን የሆነ የኔትወርኪንግ ስልጠና ምናምን ካለ ገና አምስተኛ ዓመት ያለው ማለት ገና ሳልመረቅ ስልጠና ምናምን ይሰጣል እና በዛ ነው እና በእንትኑ ኤክስፒሪንሱ ደህና ነው እና እኛም በደንብ አድርገን በእንትኑ ከገባ ነው አሪፍ ስራ መስራት እንችላለን። ያው ሶስታችንም እንደዛ እያሰብን ነው።
ኤልያስም ተመሳሳይ እቅድ አለው።
በሱ ለመስራት እንደሱ አይነት በጣም ዲቫይቶች ደራቱ ኔትወርክ ፓርቲያ ስለሆነ ትንሽ ይወደያል እቃዎች እና አልጀመርም። በጋራ አሳብ ግን አለን ሶስታችን በጋራ ለመስራት።
ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አድማጮቻችን አብራችሁን ስላመሻችሁ በጣም እናመሰግናለን። ስለ ዝግጅቶቻችን የሚኖራችሁ አስተያየቶች ካሉ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም እንድታደርሱን ይሁን። አብሬያችሁ የነበርኩት ሀብታሙ ስዩም ነኝ። ሞክቢል ያቤረው የስርጭት አቀናባሪያችን ነበረ። ድናምሹልን
ራዲዮ ቪኦኤ ሰገንታ አፋን ኦሮሞት